አሁን ያለው ህገ መንግስት ለኢትዮጵያ አንድነት ዋስትና የሚሰጥ አይደለም ሲሉ አንድ የቀድሞ የተቃዋሚ መሪና የፓርላማ አባል ተናግረዋል። ህገ መንግስቱ ለፌደራሊዝም ሳይሆን ለኮንፌደሬሽን ወይም ለመነጣጠል የሚሆን ነው ሲሉ ነው የተቃዋሚ መሪው አቶ ልደቱ አያሌው ለአሜሪካ ድምጽ ተናገሩት። ቀጣዩን ሀገር አቀፍ ምርጫ ተከትሎ የኃይል አሰላለፍ ለውጥ ሊኖር እንደሚችል የተቆሙት አቶ ልደቱ መንግስቱን ለማሻሻል የተሻለው አጋጣሚ ይህ የሽግግር ወቅት መሆኑንም ገልጠዋል። በቅርቡ ከአሜሪካ ድምጽ ጋር ቃለ መጠይቅ ያካሄዱት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱን የማሻሻል ጉዳይ ለውይይት ዝግ እንዳልሆነ ገልጠዋል። ይህ መሆን ያለበት ግን የቀደመውን የማጽደቅ ሂደት ችግር በማይደግምና ሁሉንም ህዝብ ባሳተፈ መንገድ ከሆነ ነው ማለታቸው ተብራርቷል። እስክንድር ፍሬው ተከታዩን ቆልናል።
የኢትዮጵያ ህገ መንግስት የውይይቶች ማጠንጠኛ የክርክሮች መነሻ ሆኖ ቀጥሏል። ከ1987 እስከ ዛሬ የዚህ ህገ መንግስት ይዘት የቆመባቸው መሰረቶች ዜጎችን ሲያነጋግሩ ግራና ቀኝ ሲያቆሙ አዲስ አይደለም። አሁን በአገሪቱ የሚታየውን ሐሳብን በነጻነት የመግለጽ መብት ተከትሎ ደግሞ ህገ መንግስቱ ይሻሻል የሚለው ጥያቄ ይበልጥ ጎልቶ ወጥቷል። የፖለቲካ ምህዳሩ ሲሰፋ፣ የተዘጋው ሲከፈት፣ የተከሰቱ ግጭቶች፣ መፈናቀሎችና የፖለቲካ ችግሮች መንስኤ ይሄው ህገ መንግስት መሆኑን የሚያምኑ አካላት ለመሻሻሉ ግፊት እያደረጉ ነው። መሻሻል የሚገባቸው የህገ መንግስቱ አንቀጾች የትኞቹ ናቸው በሚለው ነጥብ ላይ ግን አገራዊ መግባባት ያለ አይመስልም። በተለያዩ ጎራዎች የቆሙ ወገኖች ከየራሳቸው እይታና የፖለቲካ አቋም በመነሳት የህገ መንግስቱን ችግሮች ማንሳታቸው ግን ቀጥሏል። የቀድሞው የተቃዋሚ ፓርቲ መሪና የፓርላማ አባል የአቶ ልደቱ አያሌው ሐሳብ ያንዱን ጎራ ሐሳብ ይወክላል። ያሁኑ የኢትዮጵያ ህገ መንግስት ጉድለቶች ምንድናቸው? አቶ ልደቱ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሐሳባቸውን አካፍለዋል።
አንዱ ዋናው ነጥብ ለኔ ለኢትዮጵያ አንድነት ዋስትና የሚሰጥ ህገ መንግስት አይደለም። አንድ ሁለተኛ የኢትዮጵያን አገራዊ ባለቤትነት ከዜጎች ነጥቆ ብሔር ብሔረሰቦች ለሚባሉ ቡድኖች የሰጠ ነው። ሶስተኛው ኢትዮጵያ ውስጥ አሁን ያለው የፌዴራል ስርዓት ነው። ህገ መንግስቱ ግን ለፌዴራል ስርዓት የሚመጥንና የሚጣጣም አይደለም። ምን ለማለት ፈልጌ ነው? ይሄ ህገ መንግስት ቁጭ አድርገህ ካየኸው አንድ አገር የውስጥ ችግሩን ለመፍታት ብሎ የፈጠረውን ፌዴራሊዝም ሳይሆን ያመጣው በጣም የተለያየ ማንነት የነበራቸው የተለያዩ አገሮች በጋራ ለመኖር ፈልገው የፈጠሩት የፌዴራል አደረጃጀት እንደተፈጠረ አድርጎ ነው የሚያስቀምጠው። ስለዚህ ህገ መንግስቱ ከፌዴራል አደረጃጀት ጋር ሳይሆን ከኮንፌዴሬሽን አደረጃጀት ጋር የሚመጥን። ስለዚህ በዚህ ደረጃ ያለውን የመበተንና ወይም ደግሞ በጣም ልል የሆነ የፌዴራል የኮንፌዴሬሽን አደረጃጀት የሚመስለውን ይዘት ቀይሮ ወደ እውነተኛ የፌዴራል አደረጃጀት መምጣት ያስፈልጋል። መሰረታዊ ጉድለቶቹ እነዚህ ናቸው።
ለምሳሌ ይሄኛው ነጥብ ላይ እንቆይና ለኮንፌዴሬሽን ነው የሚመጥነው ብለዋል። አንድ ሁለት ነጥብ ይጥቀሱልኝ።
ለምሳሌ አንድን ክልል መሬቱን ማለት ነው የአንድ ብሔር ወይም ብሔረሰብ ንብረት ካደረከው ይሄ የኮንፌዴሬሽን አስተሳሰብ ነው። ሁለት ስትፈልግ አብረት ኖራለህ፣ ካልፈለክ ግን በማንኛውም ጊዜ ያለ ምንም ቅድመ ሁኔታ መገንጠል ትችላለህ ብሎ አንድ ህገ መንግስት አንቀጽ ካስቀመጠ ይሄ የኮንፌዴሬሽን አስተሳሰብ
አንቀጽ 39 ነው ማለት ነው።
39 የፌዴሬሽን አስተሳሰብ ለምሳሌ ከኢትዮጵያ ሁኔታ ጋር ስናየው በውስጣችን ችግሮች ነበሩ፣ ተገቢ ያልሆኑ የተዛቡ ግንኙነቶች ነበሩ። እነዚህን ለማረም የሚያስችል ፌዴራል አደረጃጀት ነው የሚያስፈልገን እንጂ ልክ የተለያዩ የራሳቸው ማንነትና እውቅና የነበራቸው አገሮች በአንድ ጠረጴዛ ዙሪያ ተቀምጠው ተደራድረው የፈጠሩት አገር አይደለም መሆን የነበረበት። ይሄን ነው ህገ መንግስቱ የሚያሳየው። ስለዚህ የአሁኑ ህገ መንግስት ለእኔ የፌዴራል መንግስት ህገ መንግስት አይደለም። የአሁኑ ህገ መንግስት የኮንፌዴሬሽን ወይም የመነጣጠል ህገ መንግስት ነው። ይሄን ማረም መቻል አለብን። ይሄን ስናርም ነው የኢትዮጵያ አንድነት ምሉዑ የሚሆነው፣ ዋስትና የሚያገኘው የብሔር ብሔረሰቦች መብት መጠበቅ እንደተጠበቀ ሆኖ የኢትዮጵያ አንድነት ምሉዑ ሆኖ የሚቀጥለው ይሄን ማሻሻል ስንችል ነው። ይሄን ሳናሻሽል አንደኛ ይሄን ወቅት መሻገር አንችልም፣ ሁለተኛ አሁን መጣ የሚባለውም ለውጥ የምር ለውጥ ሊሆን አይችልም።
ህገ መንግስቱን የማሻሻሉ ጉዳይ አጣዳፊና በዚህ የሽግግር ወቅት መከናወን ያለበት እንደሆነም አቶ ልደቱ ያምናሉ።
አጣዳፊ የሚሆነው ለምንድን ነው? በሁለት ምክንያት ነው። አንደኛው ምክንያት ምንድን ነው? አሁን ኢህአዴግ በሚባል ግንባር ነው አገሪቱ እየተመራች ያለችው። ወደፊት ምርጫ ይካሄዳል አገራችን ውስጥ። ምርጫ ሲካሄድ አሁን ያለው ኢህአዴግ የሚባለው ግንባር ሙሉ በሙሉ አገሪቱን አሸንፎ የሚቆጣጠርበት እድል የለውም። ሌሎች ፓርቲዎች የተለያዩ ክልሎችን አሸንፈው የሚቆጣጠሩበት ሁኔታ ይፈጠራል።
ለምን ይሄንን አሉ? መጀመሪያ ወደ ዝርዝር ከመግባት ወበት
ታሳቢ ማድርገው ሊመጣ የሚችለው ምርጫ ዴሞክራሲያዊ ሊሆን ይችላል ከሚል ነው። ካልሆነ ተመሳሳይ ሂደት ሊቀጥል ይችላል። ግን ተስፋ እናድርግና ዴሞክራሲያዊ ከሆነ በኢትዮጵያ ተጨባጭ ሁኔታ አንድ ግንባር ወይም አንድ ፓርቲ ብቻውን መላውን ኢትዮጵያ ሊያሸንፍ አይችልም። ስለዚህ ምንድነው የሚመጣው ምርጫ ከፊታችን የኃይል አሰላለፍ ለውጥ ያመጣል ማለት ነው። የኃይል አሰላለፍ ለውጥ ከመጣ ይሄን ህገ መንግስት እስከ መጨረሻው ድረስ ማሻሻል አይቻልም። ለምንድነው ማሻሻለው? በተለይ ዋና መሰረታዊ የሚባሉት በአንቀጽ 3 ውስጥ የሰፈሩት ጉዳዮች ሊሻሻሉ የሚችሉት በሁሉም ክልሎች የድምጽ ድጋፍ ነው። ምን ማለት ነው? 9 ክልሎች አሉ። ከ9ኙ ክልሎች አንዱ ከተቃወመ የህገ መንግስት ማሻሻያን ህገ መንግስቱ ሊሻሻል አይችልም። ስለዚህ አሁን ግን በስልጣን ላይ ያለው መንግስት ይሄን ህገ መንግስት አርቅቆ ያጸደቀ ነው። አገሪቱን ከሞላ ጎደል እየተቆጣጠረ ያለ ነው በራሱና በአጋር ድርጅቶቹ አማካኝነት። የህገ መንግስት መለወጥና መሻሻል ለኢትዮጵያ ይጠቅማል ብሎ ካመነ ከማንኛውም ጊዜ በላይ የተሻለ እድል ያለው ይሄን ህገ መንግስት ለማሻሻል እሱ ነው። ስለዚህ ይሄ ወቅት እጅግ አስፈላጊ ነው። አንዱ መሰረታዊ ምክንያት ነው። ሁለተኛው መሰረታዊ ምክንያት ምንድነው? ምን ፈልገው ኢትዮጵያ ወደፊት ምንድነው? ዲሞክራሲያዊ ስርዓት እንዲኖር ነው። አንድነት እንዲኖር ነው። የኢኮኖሚ እድገት እንዲኖር ነው። መቻቻል እንዲኖር ነው። አሁን ያለውን ህገ መንግስትና አሁን ያለውን የፌደራል አደረጃጀት ይዞ ይሄ ብሔር ተኮር የሆነውን በመቀጠል ዲሞክራሲ መገንባት አይቻልም። የሀገር አንድነትን ማምጣት አይቻልም። ዘላቂ ሰላምን ማምጣት አይቻልም። ዘላቂ የኢኮኖሚ እድገትን ማምጣት አይቻልም። እነዚህ መሰረታዊ የኢትዮጵያ ህዝብ ጥያቄዎች ናቸው፣ ምሰሶዎች ናቸው። ለአብሮነታችን እንቅፋት የሆኑትን አንቀጾች በውይይት በድርድር በመግባባት አሻሽለናቸው ብናልፍ ይበጃል ለሀገር ነው። ካልቻልን ግን ቢያንስ ቢያንስ የመጨረሻው አማራጭ ህገ መንግስቱን የሚሻሻል ህገ መንግስት አድርጎ ማለት ነው።
የኢትዮጵያን ህገ መንግስት የማሻሻሉ ጉዳይ ለውይይት ዝግ እንዳልሆነ ጠቅላይ ሚኒስትር አብይ አህመድና መንግስታቸው በተደጋጋሚ ተናግረዋል። ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ካነሳሁላቸው ጥያቄዎች አንዱም በህገ መንግስቱ ላይ የሚቀርቡ ትችቶችን የተመለከተ ነው። ህገ መንግስቱን በማርቀቁ ሂደት የነበሩ ችግሮች በማይደገሙበት ሁኔታ ሊሻሻል እንደሚችል ነው የጠቆሙት።
ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስብ ማንኛውም ኃይል በምክክር ማድረግ ይቻላል። ነገር ግን የትናንትና ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለህ ሌሎቹን ሳታሳትፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው የምትደግመው። ስህተት ላለመድገም ህገ መንግስትን በሚመለከት መጀመሪያ ምንድን ናቸው መታየት ያለባቸው እንቅፋት የሆኑብን ነገሮች ምንድን ናቸው? እነሱን ለመፍታትስ ምን እናድርግ? ለምሳሌ አንድ አርቲክል መውሰድ ይቻላል። አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም። ያን በተለየ መንገድ የሚገነዘቡ ወገኖቹን ማስገንዘብ አለበት። ሁሉም ባይሆን አብዛኛው ያን ሐሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል። ነገር ግን ሌሎችን ሳታማክር አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መስጋት አታመጣም። እና ህገ መንግስቱ ቋሚ ለረጅም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነኬ ማለት አይደለም። የህዝቦችን ጥቅም እስከሚያስከብር ሀሳብ እስከመጣ ድረስ በውይይት በምክክር ህገ መንግስታዊ በሆነ መንገድ ህገ መንግስቱ ማሻሻል ይቻላል።
የኢትዮጵያን ህገ መንግስት በተመለከተ ያደረኩት ቃለ ምልልስ ዛሬ የቀረበው ብቻ አይደለም። የሌሎች ፖለቲከኞችን አስተያየት በማከል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።